አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መኩሪያ የተደረሰውን ኢሃፓና ስፖርት ሁለተኛውን መጽሐፍ ትረካ አምስተኛውን ክፍል አሰምተን የዛሬ ጠቅላላ ዝግጅታችንን እናጠናቅቃለን።
ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 6 ኦፕሬሽን ቡልቻና ነሐሴ 28 ቀን 1969 ዓመተ ምህረት ጠዋት 12 ሰዓት ሰፈሬ አራዳ አውቶቡስ ተራ አጠገብ ነው። ቤታችን አዲስ ዘመን ቡና ቤት ፊት ለፊት ይገኛል። ቅዳሜ ጠዋት ተነስተን የሰፈር ልጆች እግር ኳስ ጨዋታ እናደርጋለን። ኳስ ሜዳው እኔ ከምኖርበት ቤት 3 ብሎክ አልፎ ይገኛል። በሌሊት ወደዚያ ሲሄድ የተለመዱ ነገሮች አያለሁ። ነጋዴ ሻይ ቤት ይከፈታል። ቆዳ ነጋዴው ሰውዬ በር ላይ ይቆማል። ኮኪር ገዳባኖ ሻይ ቤት በሩ ሳይከፈት ፓስቴ ይጠበሳል። ጭሱ በመስኮት ይወጣል። በቅዳሜ ሌሊት እነኚህ የተለመዱ ነገሮች ናቸው። ነሐሴ 28 ግን እንደዚህ አልነበረም። የዚያ ቀን ከኮኪር በታች ስቅ ብሎ የሚከራዩ ብስክሌቶች ተደርድረዋል። ይህ ያልተለመደ ነገር ነው። አከራዩ በየነ ይባላል። ብስክሌቶቹ በዚህ ሰዓት መውጣታቸው ያልተለመደ ነው። ነገሩ ግራ ገባኝ። ለምን ብስክሌቶቹ በዚህ ሰዓት ወጡ ብዬ ራሴን መጠየቅ ጀመርኩ። መልስ የለኝም። ግን ምን አስጨነቀኝ ብዬ ወደ ሜዳ መሄድ ጀመርኩ። ባሳቤ የሆነ ነገር ከነከነኝ። ተከስተ ፍቅሩ ብስክሌቶቹ ጋር ቆሟል። ተከስተ በዚህ ሰዓት ከቤቱ አይወጣም። ፀሐይ ሲወጣ አንዳንድ ጊዜ ኳስ ስንጫወት ሜዳ ላይ መጥቶ ያይናል። አልፎ አልፎ ሸንኮራ ይገዛልናል። ተከስተ ጸባዩ ጥሩ ነው፣ ግን ብዙ ሰው አይቀርብም። ቤቱ ከኳስ ሜዳው በላይ ሲሆን የሚኖረው ከወንድሙ ጋር ነው። ታላቅ ወንድሙ ሹፌር ነው። ተከስተ ዛሬ በጠዋት እስኪ ምን ያደርጋል? አጠገባቸው ስደርስ ደህና አደርክ አልኩት። ደህና። ዛሬ ብስክሌት በጠዋት ልነዳ ነው? አዎ። ትጨርስ ሜዳ ትመጣለህ? እመጣለሁ። የሚያወራኝ ፊቱን አዙሮ ነው። አጠገቡ ሌላ የማላቃቸው ሰዎች አሉ። ሁልጊዜም ከብስክሌቶቹ ኋላ የጎማ መንፊያና ከለመዳሪ ነው የሚቀመጠው። በዛን ጊዜ ግን ዘንቢልና ጆልያ ነው እዚያ ጋር ያለው። ብስክሌቶቹ የሚወጡት ከሁለት ሰዓት በኋላ ነበር። ዛሬ በሌሊት ለምን ወጡ ብዬ ተገርሜያለሁ። ደግሞም ተናድጃለሁ። ምክንያቱም ጠዋት ከቤት የምናወጣቸው ማታም የምንመልሳቸው እኛ ነን። አንድ ሰው 5 ብስክሌት ጠዋት ከቤት ያወጣል፣ ማታ ይመልሳል። ይሄ ማለት 5 ጊዜ እየነዳን የብስክሌት ሐራራችንን ጥግ እናደርሳለን ማለት ነው። ይህም እያሰላሰልኩ በኮኬር ሻይ ቤት ጥግ ባለችው ቀጭን መንገድ ወደ ኳስ ሜዳ ሄድኩ። ከኳስ ሜዳው አጥር ጋር ተያይዞ የነ ታሪኩ ቤት አለ። ታሪኩ መንጀታ ከልጅነት ጀምሮ ከኔ ጋር ነው ያደግነው። በሻሸመኔ ከተማ ከፍተኛና አውራ ጎዳና አብረን ነው የተጫወትነው። አዲስ አበባም ወደ ክለብ ለመግባት አንድ ላይ ነበር የመጣነው። ሜታ ቢራ ተቀጥረን እሱ ግን ሳይስማማ ቀረና ወደ አውራ ጎዳና ክለብ ገባ። በዚያ የውድድር ዓመት 26 ጎል አገባና ሬከርድ ሰበረ። ብዙ ክለቦችም ለመውሰድ ሽሚያ ጀመሩ። የመቻል ክለብ ተቀለለው። ለክለቡና ለብሔራዊ ቡድን ታዋቂ ተጫዋች ሆነ። በተለይ በመቻል ቡድን በጣም ተወዳጅ ነበር። የዚያን ቀን ጠዋት ወደ ሜዳ ሲሄድ ታሪኩ ከእንቅልፉ መቀስቀስ አለብኝ። ታሪኩን ካልቀሰቀስኩት የኛ አሰልጣኝ ሙክታር ሲራጅ እንድጫወት አይፈቅድልኝም። ታሪኩም ይህን ስለሚያውቅ ጥየው እንደማልሄድ ይረዳል። በዚያ ላይ ቶሎ ከእንቅልፉ አይነሳም። አንዳንዴ 20 ደቂቃ ያስጠብቀኛል። ታሪኩ ኳስም እንቅልፍም ይወዳል። ግዴታ ስላለብኝ እስኪነሳ ጠብቃለሁ። እሱ እስኪመጣ እንደተለመደው በአጥር ቀዳዳ ውስጥ ሁለት ላሞች ያያለሁ። እነዚህ ላሞች አባቴ ለአቶ መንጀታ የሸጣቸው ነበሩ። በወቅቱ ሽያጩ ከ50 ብር አይበልጥም። ታሪኩ ተቀስቅሶ ሲወጣ በቅድሚያ ስለ ላሞቹ ነው የምናወራው። ላሞቹን እኔ ነኝ ያሳደግኳቸው። ስለ እነርሱ አውርቼም አልጠግብም። የዚያን ቀን ታሪኩ ከእንቅልፉ ነቅቶ እንደወጣ ስለ ላሞቹ አላወራሁትም። ሌላ ወሬ ነበረኝ። ብስክሌቶቹ እኮ ወጥተዋል አልኩት። ማን አወጣቸው? እኔ እንጃ። እውነት ግን ነው? አዎ። ትንንሾቹ ወጥተዋል? ትልልቆቹ ብቻ ናቸው የወጡት። ብስክሌቶቹ ለምን እንደወጡ ባለቤቱን አናገርከው? የማላቃቸው ሰዎች አብረውት ስላሉ አልጠየቅኩትም። ይሸጣቸው ነው እንዴ? ተከስተም ከሰዎቹ ጋር አለ። ተከስተ ደግሞ ብስክሌቶቹ ጋር ምን ያደርጋል? አላውቅም። የትኞቹ ብስክሌቶች ናቸው የወጡት? ፈጣኖቹ። ግን እውነትህን ነው? ነገርኩ። ይልቅ ሙክታር ስለሚቆጣ ቶሎ እንሂድ። እሺ። ሙክታር የቡድናችን አሰልጣኝና ጓደኛችንም ነው። ቤቱ ከኮኬር ገደባኑ ሻይ ቤት በላይ ነው። ቅዳሜ ሌሊት ለሁላችንም ቀድሞ ሜዳ ላይ የሚገኘው እሱ ነው። ሙክታር የገሞራው ቡድን ታዋቂ ተጫዋች ነው። 9 ቁጥር ማሊያ ነው የሚያደርገው። ኳስ አያያዙና አብዶ አሰራሩ እንዲሁም ለየት ባለ የቄንጥ ስልት ኳሱን በውጭ እግሩ ቀልብሶ ተከላካዮችን ሸውዶ በማሳለፍ ችሎታው በጣም ይታወቃል። ሙክታር በተለይ በወጣቶች ዘንድ በጣም የሚወደድ ተጫዋች ነው። ችሎታው ብቻ ሳይሆን ጸባዩም ቢሆን ለሁሉም ተስማሚ ነው። ከኳስ ውጭ ከሱ ጋር እንውላለን። ከቤት ሲወጣ ተከትለነው ነው የምንሄደው። የዚያን ሰሞን ግን እንድንከተለው አልፈለገም። ከማናቃቸውም ሰዎች ጋር ይውላል። ጀማሉ አሊ የሙክታር የቅርብ ጎረቤቱ ነው። ጀማሉ ከተማውን ለቆ ከሄደ ጥቂት ዓመት ይሆነዋል። ደብረ ዘይት አየር ኃይል ነው የሚሰራው። አልፎ አልፎ ነው ወደ ሻሸመኔ የሚመጣው። አሁን በቅርቡ ግን እዚህ ከተማ ውስጥ በብዛት አየዋለሁ። ሰሞኑን ከሙክታር ጋር ገጥመዋል። የዚያን ሰሞን እየተመላለሰ ወደ እነሱ ቤት ሲሄድ አይቼዋለሁ። ቅዳሜ ሌሊት ለልምምድ ሲሄድ በሜዳ ላይ አንድ ነገር ጠብቃለሁ። እንደተለመደው ሙክታር ኳስ እያንቀረቀበ አገኘዋለሁ። ይሄ በፊትም የሚከሰት ነገር ነው። አሁን ግን ከታሪኩ ጋር ወደ ሜዳው ስንዘልቅ ኳስ የሚያንቀረቀብ ሰው የለም። ሁላችንም ገና ታዳጊና ሕፃን ነን። የገሞራው ሕፃናት ቡድን ስለተቋቋመ ለዚያ ቡድን ነው ሙክታር የሚያሰለጥነን። ሙክታር አንድም ቀን ቅዳሜ ሌሊት ልምምድ ቀርቶ አያውቅም። ቀድሞ የሚደርሰውም እሱ ነው። ቤቱ ከኳስ ሜዳው 100 ሜትር በላይም አይርቅም። በሁለት ደቂቃ ይደርሳል። ግን ዛሬ አልመጣም። ታሪኩን ጠየቅኩት። ሙክታር ተኝቶ ይሆን? እኔ እንጃ። ሄደን እንቀስቀሰው እንዴ? ሊመጣ ይችላል። ግን ይህን ያህል ጊዜ እኮ ቆይቶ አቅም። ምናልባት የቤተሰብ ችግር ሊገጥመውም ይችላል። እሱ ሳይመጣ መጫወት እንጀምር። ትንሽ እንቆይ። እዚህ ሜዳ ላይ በተለይ ቅዳሜ የብዙ ክለብ ተጫዋቾች ልምምድ ይሰራሉ። ወጣ ስለማይበቃ እኛም የሜዳውን ሩብ ያህል ክፍል ይዘን ነው የምንጫወተው። ለዚያም ኳስ ሜዳው ሰፈራችን ስለሆነ በቶሎ ስለምንደርስ ነው እንጂ ያንን ያህል ቦታ ማናገኘም። እንዲያውም አንድ ሰዓት አካባቢ ሲሆን የሚመጡ ተጫዋቾች ወረፋ ጠብቀው ነው ወደ ሜዳ የሚገቡት። ዛሬ ግን በሚገርም ሁኔታ ሜዳው ላይ ከተወሰነ ሰው በስተቀር ተጫዋቾች የሉም። ስፖርተኛው የት ሄደ? ግራ የሚያጋባ ነው። ለኛ ግን ተመችቶናል፣ ምክንያቱም ሜዳውን በስፋት አግኝተናል። ሆኖም አሰልጣኛችን ሳይመጣ በመቅረቱ ቅር ብሎናል። ሙክታር በተወሰነ ደቂቃ ጠብቀነው ሳይመጣ ቀረ። ታሪኩ ወደ ቤት ሄዶ አንኳኩቶ ጠየቃቸው። ሙክታር አለ አለ። የለም፣ ፈልገነው ነበር። ለምን? ለልምምድ ሜዳ እንዲመጣ ነው። ጧት እኮ እናንተ ጋር እንደሄደ ነው የነገረን። እስካሁን አልመጣም፣ ምናልባት ይመጣ ይሆናል። ታሪኩ ሙክታርን አጥቶ ተመለሰ። እኛም መጫወት ጀመርን። ፀሐይ እስኪወጣ ድረስ በአካባቢው ሰዎች አያልፉም። ዛሬ የገበያ ቀን ስለሆነ ጥቂት ቆይቶ የሚሸጥ ዕቃ የጫኑ አህዮች፣ እንቁላል፣ ዶሮ፣ እንጨት፣ ቅቤ የመሳሰሉትን የያዙ ሰዎች ወደ ገበያ የሚያልፉትም በዚህ ነው። እኛ መጫወት ጀመርን። ገልመጥ እያልን እናያለን። አንድ ሰው ባለፈ ቁጥር ሙክታር እየመሰለን ወደ አካባቢው እንቃኛለን፣ ግን የለም። ቅዳሜ ቀን በተለምዶ እስከ 6 ሰዓት ኳስ እንጫወታለን። በመሃል የምናቋርጠው ብስክሌቶቹን ለማምጣት ነው። ዛሬ ግን ብስክሌቶቹ ቀድመው ወጥተዋል። ስለዚህ የትም አንሄድም። አንዳንድ ጊዜ ደግሞ ሆዳችን ሲጎድል ፋስቴ በልተን እንመለስና በአዲስ ጉልበት እንደገና እንጫወታለን። በሳንቲም እየተወራረድ ስለምንጋጠም ነጭ ላባችን እስኪወጣ ነው የምንፋለመው። እየተጫወትን ሳለ አንድ ሰው በአንሶላ የተጠቀለለ ነገር በትከሻው ይዞ በሜዳው ጥግ ጥግ እየሄደ ነው። ጀማሉ አሊ ነው። ጀማሉ አካሄዱ ጠደፍ እያለ ነው። ቅዳሜ የጽዳት ቀን ነው። በተለይ ወጣቱ ልብሱን በአንሶላ ወይም በጨርቅ ጠቅልሎ ወንዝ ይሄድና ልብስ ያጥባል፣ ገላውንም ይታጠባል። ይሄ የተለመደ ነው። ጀማሉ በጨርቅ የተጠቀለለ ነገር ይዞ ሲራመድ እንደ ሌሎቹ ወጣቶች ወደ ወንዝ እንደሚሄድ ነው የምንገምተው። ጀማሉን ላናግረው ፈለኩ። ጀማሉ።
አቤት።
ሙክታርን አይተኸዋል?
አላየሁትም።
ትናንት ካንተ ጋር አልነበረም እንዴ?
ትናንት ነዋ።
ዛሬስ?
አልተገናኘንም።
ካገኘው ትነግረዋለህ?
ምን ብዬ?
እነ ገነነ ይፈልጉሃል ብለህ?
እሺ ነግረዋለሁ።
ጀማሉን ብጠይቀው እንደዚህ ነው የሚመልስልኝ። ግን አልጠየቅኩትም። እኔም እየተጫወትኩ ጀማሉም እየተጣደፈ ሳልጠራው ወይም በደንብ ሳላናግረው ሄደ። ስለ ሙክታር የሚያውቀው እሱ ነበር። ጀማሉና ሙክታር ያን ያህል አብረው ባይውሉም ሰሞኑን በተደጋጋሚ አይቻቸዋለሁ። ጨዋታ ከጨረስን በኋላ ለምን ዛሬ ሳይመጣ እንደቀረ ሙክታርን እንጠይቀዋለን። ስለዚህ አሁን ዝም ብለን መጫወት ነው። አብዛኛውን ከአርብ ገበያና ከቡልቻና የሚመጣ ገበያተኛ ነው በዚህ የሚያልፈው። አሁንም ፀሐይ ስለወጣ እቃቸውን የሚሸጡ ሰዎች በሜዳው ጥግ እያቋረጡ ወደ ዋናው ገበያ ወደ ሀሊሉ እየሄዱ ነው። እኛም አሁን ስለጠገም ኳስ መጫወቱን ልናቆም ነው። እንደወትሯችን ሲሰለቸን መሰዳደብ እንጀምራለን፣ በዚያው እንለያያለን። አሁን ስድቡ ስለተጀመረ አንዳንዱ ውልቅ እያለ መሄድ ጀመረ። ከተማው ውስጥ አልፎ አልፎ ጥይት ይተኮሳል። ሻሸመኔ የሚሊቴሪ አገር ነው። የደቡብ እዝ ማሰልጠኛ የሚገኘውም እዚሁ ከተማ ነው። አንዳንዴም የመንግስት ከፍተኛ ባለስልጣኖች ወደ ከተማው ሲመጡ ጥይት ወደ ሰማይ ይተኮሳል። ይሄ የተለመደ ስለሆነ ለተኩስ ትኩረት አልሰጠነውም። ዛሬ ሁላችንም ስለደበረን ያለ ወትሮው ተበታተን። እኔም ወደ ቤት መሄድ ጀመርኩ። በኮኪርሻ ቤት አጠገብ የምታወጣውን ቀጭኗን መንገድ አለፍኳትና ወደ ዋናው መንገድ ወጣሁ። የብስክሌቶቹን ባለቤት ዛሬ ያለ ወትሯቸው በጠዋት ለምን እንደወጡ ጠይቀዋለሁ። ዞር ብዬ ሳይ ብስክሌቶቹ የሉም፣ ባለቤቱም በአቅራቢያው አይታይም።
በአካባቢው ያለወትሮ ግርግር ተጀምሯል። ሰዎች ይጫጫዋሉ። ሻይ ቤቱም ተዘግቷል። በአንድ ጊዜ አካባቢው ተተራምሷል። መንገዱን ተሻግሬ መሄድ ነበረብኝ። ነገር ግን በዚያ በኩል እየተተኮሰ ነው። ወደ ላይ ወጥቼ ባቋራጭ መንገድ ወደ ቤቴ መድረስ አለብኝ። ስለዚህ ቶሎ መሄድ ጀመርኩ። ገና ወደ ላይ እንደወጣው መንገድ ላይ ሰውን ቆየው ተከስተ ነው። ለዚህ ወደ ኳስ ሜዳ ስመጣ አይቼዋለሁ። ሰላም ተባብለናል። ብስክሌቶቹ ጋር ነበር የቆመው። የወደቀውን ሰው በቅድሚያ በልብሱ ነበር ያወቅኩት። ተጠግቼ በፍርሃት ሳየው የተከስተ ሰውነት በጥይት ወንፊት ሆኗል። የተረጋጋሁት እሱን ለማየት አይደለም፣ አቋራጩ መንገድ ያለው በዚህ በኩል በመሆኑ ነው። በጣም ስለደነገጥኩ ከአካባቢው ወዲያውኑ ራቅኩኝ። ሰላም የነበረው ስፍራ በአንድ ጊዜ ትርምስምሱ በመውጣቱ መሄጃ አጣሁ። አንደኛ ደረጃ ድንጋጤ ላይ ስላለሁ በጣም ፈራሁ። ወዴት ልግባ? ከላይ በኩል ይተኮሳል፣ ከታችም መሳሪያ ይንደቀደቃል። የሚሄድበት ግራ ገባኝ። ሰዎች በራቸውን ዘግተዋል። በዚህ ሰዓት መሯሯጥ መጥፎ ነው፣ ጥይት ሊበላ ይችላል። ወደ አቋራጩ ለመግባት ስዘጋጅ ሰዎች በርቀት እየተሯሯጡ ይተኩሳሉ። ይሄ መንገድ አደገኛና ሞት ያለበት በመሆኑ ወደ ኋላ ተመለስኩ። ወደ መጣሁበት መንገድ ተመለስኩና ወደ ታች ወርጄ በመስጊዱ ጀርባ አድርጌ በመኪናው ተራ አቋርጬ ወደ ቤት ልገባ ነው የፈለኩት። እዚያ በኩል ሰዎች ስለነበሩና ግርግርም ስለተፈጠረ በሌላ አቋራጭ አድርጌ በመስጊዱ ፊት ለፊት መጣሁ። አላወቅኩም እንጂ ዋናው ትርምስ ውስጥ ነው የገባሁት። የአብዮት ጥበቃና ወታደሮች እንዲሁም ካድሬዎች በድምጽ ማጉያ ይናገራሉ። ጀማሉ አሊ እጅህን ስጥ፣ ቶሎ ከቤት ውጣ እያሉ ያስጠነቅቃሉ። ለዚህም እድል አልተሰጠም። እኔ ገና እየደረስኩ እያለ ተኩስ ተጀምሯል። ወደ ሰማይ ነው የሚተኩሱት። ውስጥ ያሉት ሰዎች ይጫጫዋሉ። ከመስጊዱ አጠገብ ባለው ግራር ተከልዬ ማምለጫዬን እየፈለግኩ ነው። አሁን ያለኝ አማራጭ ወደ ቤት መሄድ አይደለም፣ ወደ ኋላ መመለስ ነው። መሮጥ ፈለግኩ፣ ግን በአሁኑ ሰዓት የሚሮጥ ሰው ከተፈላጊዎቹ አንዱ ነው በሚል የጥይት ራት ስለሚሆን ባልረጋጋም ዘና እንዳለ ሰው መጓዝ ጀመርኩ። ውስጤ ግን በስጋት ተወጥሯል። እንደምንም ብዬ በአቋራጭ ገባሁና ወደ ኳስ ሜዳው በማምራት እነ ታሪኩ ቤት ሄድኩ። እዚያ አካባቢ ትርምስ ስላልነበር አንኳኩቼ ገባሁ። በጣም ተጣድፌና ደንግጬ ስለነበር ታሪኩ ግራ ገብቶታል። ምን ተፈጠረ አለ። ተከስተ ሞተ። ሞተ? አዎ። ምን ሆኖ? ምን አውቃለሁ። ማን ነገረ መሞቱን? እኔ ራሴ መሬት ወድቆ አየሁት። በምንድን ነው የገደሉት? ሰውነቱ በጥይት ተበሳስቷል። ማን ገደለው? እኔ እንጃ። ጀማሉም ሞተ፣ እየተታኮሰ ነው። ታሪኩም ራሱ ደነገጠ። ቤት ውስጥ ብዙ ቆየን። መንገዱ ሲለቀቅ አረጋግጠን ወጣን። አቋራጩን መንገድ እንዳለፍን ሰዎች ተሰብስበው እየጨፈሩ መጡ። ሌባ ሌባ እያሉ ሕፃናቶች እስረኛውን አጅበው እየሄዱ ነው። ተኩስ ስለሌለ ወደ ሰዎቹ ጠጋል። ጀማሉ አሊ ነው። ሌላ የማላቃቸው ሁለት ሰዎችም ከሱ ጋር ተይዘዋል። ጀማሉ በአናቱ ላይ የተጠቀለለ ነገር ይዞ በአብዮት ጠባቂ ታጅቦ እየሄደ ነው። ከግራም ከቀኝም ይገፈታትሩታል። አንዳንድ ሰዎች ነገሩን ለማጣራት እያጠያየቁ ነው። ሱማሌ ባንክ ቤቱን ዘረፈች ተባለ። ጥቂት ቆይቶ ደግሞ ኢህአፓዎች ባንክ ሊዘርፉ ሲሉ ተገደሉ፣ ግን ጥቂት ገንዘብ ወስደዋል ተባለ። ወዲያውኑ ሙክታር መገደሉን ተነገረን። አንድ ሰው እንዳውም ወደ አላባ መስመር መሄጃ መንገድ ላይ አግኝተነው ገለነዋል። እሱም ተፈላጊ ኢህአፓ ስለሆነ አላመለጠንም። ከፈለጋችሁ ይኸው የለበሰው ጃኬት እያለ ኮት ይዞ ከጓደኞቹ ጋር እየጨፈረ ሲሄድ መታየቱ ተወራ። በዚያን ዕለት ከሰዓት በአብዮት ጥበቃዎችና በመኢሶን ካድሬዎች እንዲሁም በወታደሮች የተገደሉት ሰዎች ሬሳቸው አውሮፕላን ሜዳ አሁን ስቴዲየም የሆነው ተሰብስቦ ለህዝብ እይታ ቀርቦ ነበር። ሰዎች ወደዚያ ይሄዱ ያሉ። እኔ መሄድ አልፈለኩም። ግን የሰፈር ልጆች ሙክታር መሞቱን ለማረጋጋትና ሬሳውን ለማየት እንሂድ ስላሉ ሄይዘን ሄደን ቤተሰቦቹም ነበሩ። ሬሳዎቹን በሙሉ አየናቸው። ሙክታርን የሚመስል ቁመና ያለው አልታየም። ታዲያ የት ሄደ? ጠዋት ልምምድ መስራት ሲጠበቅበት የት እንዳለ አይታወቅም ነበር። እኛንም በቶሎኑ ብሎ ሳይመጣ ቀረ። እሱ ግን በባንክ ኦፕሬሽን ላይ የድርጅቱን ትዕዛዝ ተቀብሎ እየተሳተፈ ነው። ኃላፊነቱን ተወጥቶ ወደ ክርኳት ስፍራው ይመለሳል። ነገር ግን ኦፕሬሽኑ ሳይታሰብ ወደ ከፍተኛ የጦርነት ግብግብ ውስጥ በመግባታቸው ብዙዎቹ ባልታሰበና ላልተፈለገ የተኩስ ልውውጥ ውስጥ ለመሳተፍ ተገደዱ። ሙክታር የተመደበው ሞቢል አካባቢ ዝቅ ብሎ ነው። ቦታው የአላባን መንገድ የያዘ በመሆኑ ቁልቁል ያለውን ስፍራ እየተቆጣጠረ ነው። ግርግሩ እየሰፋ ተኩሱ እየበረከተ ሲሄድ ሙክታር አሳዳጆች መጡበት። ራሱን እየተከላከለ በዛ የሚያልፈውን ሰው እየሸፈነ ያለ አደገኛ ነገር ውስጥ ገባ። ሙክታር በተኩሱ ልውውጥ አጣብቂኝ ውስጥ በገባ ጊዜ ካለበት ስፍራ ለውጦ ወደ ተሻለ ቦታ መሄድ ነበረበት። የአላባን መስመር ይዞ ሲሻገር ዘለቀ ደርሶ ሽፋን እየሰጠ ከአካባቢው እንዲርቅ አድርጎታል። ሙክታር እዚህ ቦታ ተመትቶ እንደተገደለ ቢነገርም ዘለቀ ግን እንዳስመለጠውና ሙክታር እንዳልተገደለ ያውቃል። ዘለቀ ሽፋን ሰጥቼው አምልጧል ይላል። በኦፕሬሽኑ ላይ ያመለጡ ከብዙ ጊዜ በኋላ ያሉበት ታውቋል። ዘለቀ ሙክታርን ቢያስመልጠውም ከዚያ ወዲህ ሙክታር ታይቶ አይታወቅም። እንቆቅልሹም ይሄ ነበር። ከሰዓታት በፊት አስደናቂውና አስገራሚው ነገር በሻሸመኔ ተከሰተ። ማንም ሰው እዚህ ከተማ እንዲህ ይፈጠራል ብሎ አያስብም። ስምንቱን የሻሸመኔ ክለቦች ጠራርጎ የበላው ነገር የተጀመረው በዚህ መልኩ ነበር። ጅማሬ። ማዕከሉን ሻሸመኔ አድርጎ የሚንቀሳቀሰው የሲዳሞ በይነ ቀጠና አንድ ችግር ነበረበት። እዚህ ያሉት የኢህአፓ ሰዎች ከፍተኛ የገንዘብ ችግር ገጥሟቸዋል። ይህንን ጉዳይ ለመቅረፍ ባንክ ለመዝረፍ ወሰነ። እቅድ አወጡ። ዓላማቸውን ከግብ ለማድረስ ከበላይ አካል ፈቃድ ማግኘት አለባቸው። ፕሮጀክት ቀርጸው አዲስ አበባ ለሚገኘው ለማዕከላዊ ኮሚቴ ላኩ። ከበላይ የመጣው ትዕዛዝ ሻሸመኔ ወሳኝ አባሎቻችን የተደበቁበት ቦታ ስለሆነ ኮሽታ ሳታሰሙ ኦፕሬሽኑን አካሂዱ በሚል ትዕዛዝ ተሰጠ። እቅድ ተነደፈ። ባንክ ቤቱና አካባቢው ፎቶ ተነሳ። ፕላን የሚያነሳ ሰው ተፈለገና ኃላፊነት ተሰጠው። የፕላኑ ነገር ተጠናቀቀ። ስትራቴጂ ተቀየሰ። የተሳታፊ መረጣ ተካሄደ። ኦፕሬሽን ላይ የሚሳተፉ ሰዎች ከተለያዩ ሴሎች ተመለመሉ። ብቃታቸው የታመነባቸው ኃይለኛ ስኳዶች ተመለመሉ። ሽፋን የሚሰጥ ገንዘብ የሚያወጣ በየርቀቱ በብስክሌት እየጋለቡ ገንዘቡን የሚቀባበሉ ሰዎች ተሰባሰቡ። አባላቱ ከወላይታ፣ ከሻሸመኔ፣ ዲላና ይርጋለም የተሰባሰቡ ናቸው። ኦፕሬሽኑን በበላይነት የሚመራው ጳሶ አብሮት ከሚሰራው ኢዲዩ የኢህአፓ ስሙ ነው ከተባለ ሰው ጋር ሰዎችን በየቦታው መደቡ። ኦፕሬሽኑ ከጠዋቱ 3 ሰዓት ጀምሮ 3 ሰዓት ከአምስት ደቂቃ እንዲያልቅ መመሪያ ሰጡ። ከሰላሳ ደቂቃ በኋላ ከሌላ ከተማ የመጡ ስኳዶች ከተማውን በአስቸኳይ ለቀው ይወጣሉ። በሌላ አቅጣጫ ደግሞ ከኦፕሬሽኑ ጀርባ ከጀማሉ ኋላ ያሉትን ሰዎች ያየ አልነበረም። ቁርስ ደርሷል። ሬሳ ከመታየቱ ከሶስት ሰዓት በፊት የባንክ ደብተር ጠፋብኝ ብሎ የሚናገረው ሰው ዘበኛውን እየጨቀጨቀው ነው። ዘበኛው ችላ ብሎ ጠፍቶብህ ከሆነ ባንክ ቤት ውስጥ ገብተህ ጠይቃለሁ። እሱን አናገርኩ። መቼ? ትላንት። ምን አሉ? እዛ እንደሌለ ነው። እንግዲያውስ የጣልከው እዚህ አይደለም። ገንዘብ ተቀብዬ ስወጣ ከኪሴ ወድቋል። እኛ ጋር የለም። የባንኩ ዘበኛ እንዲህ አይነት ጥያቄ ከነሱ ጋር መጥቶ ስለማያውቅ ለጥያቄው ትኩረት ባይሰጠውም መልሱን ሰጥቶ ቶሎ አሰናበተው። በጠዋት ጥበቃ ላይ የነበረው ዘበኛ ለደንቡ እንጂ ፍተሻው ላላ ያለ ነው። ሸሸመኔ ብዙ የሚያሰጋ ነገር የለውም። በጁ ላይ ያለው መሳሪያ ለተኩስ ውሎ አያውቅም። አሁን ጠመንጃውን እነሱ ማረፊያ ጋር ደግፍ አድርጎ ቆመ። ጥበቃ ላይ ቢሆንም ጠመንጃ ሳይሆን በጁ በቆሎ ይዟል። ወቅቱ እሸት በቆሎ የሚበላበት ጊዜ በመሆኑ የተለመደ ቢሆንም የያዘውን ግን እሸት ሳይሆን ደረቅ ያለ ነው። ለዚያውም የተፈለፈለ በቆሎውን ለራሱ ሳይሆን በዚህ ሰዓት ቁርስ የሚያቀርብላቸው ተመጋቢዎች አሉት። እርግቦች ናቸው። እነዚህ እርግቦች የሚያድሩት ባንክ ቤት ውስጥ ከጣራው ጋር ተያይዞ በተሰራው ግንብ ላይ ነው። የግንቡ መጨረሻ ወደ ውጭ ጣራውን አልፎ የወጣ በመሆኑ እንደ መግቢያና መውጫ ይጠቀሙበታል። በሰዓቱ ወደ ማደሪያ ይገባሉ። በጠዋት ይወጡና ቁርሳቸውን ከዘበኛው ይቀበላሉ። ፍልጡን ስለሆኑ በቅርብ ሆነው ከእጅ የሚቀበል አይነት ርቀት ዘና ብለው ይመገባሉ። ቁርስ ካደረጉ በኋላ ለስራ ይሁን ለመዝናናት እዚያው 04 እና 05 ቀበሌ ዞር ዞር ብለው ይመለሳሉ። በነገራችን ላይ እርግቦቹ ከትውልድ ወደ ትውልድ እየተራቡ ሲተላለፉ አሁንም ድረስ ባንክ ቤት ውስጥ ያድራሉ ይውላሉ። አንዳንድ ጊዜ ሳይታሰብ ድመቶች አድብተው ለቀም እያደረጉ ቁጥራቸውን አሳነሷቸው እንጂ ባንክ ቤት ሳይሆን የእርግብ ማሰልጠኛና ማደሪያ ይመስላል። ዛሬ ያለወትሮ እርግቦቹ ለቁርስ ወደ መሬት ብቅ አላሉም። መጀመሪያ ከውስጥ ወጥተው ግንቡ ላይ ይደረደሩና አካባቢውን አጥንተው እየዘለሉ ይወርዳሉ። ከዚያም ዘበኞች ቤት አጠገብ ባለው ክፍት ቦታ ቁርሳችንን ቶሎ ስጡን አይነት ይንጎራደዳሉ። ዘበኞቹ የተዘጋጀላቸውን ስንዴም ሆነ በቆሎ ያቀርቡላቸዋል። አንዳንድ ጉልበተኛ እርግብ ስላለ ሁሉንም እንዳይጠቀልል ራቅ ራቅ አርጎ በያሉበት እየበታተነ ይቀልባቸዋል። አንዳንዴ ዘበኞቹ ከአለቆቻቸው ጋር ስለ እርግቦቹ ያወራሉ። ድመቶቹ አስቸገሩ፣ ነጯን ወሰዳት፣ ጥቁሯ ጠፋች፣ ዝንጉርጉሯ ታማለች እያሉ ማውራት የተለመደ አድርገውታል። አንዳንዴ ከሌላ ቦታ የመጡ እርግቦች እዚያ ይመጡና ሴቶቹን ይዘው ይሄዳሉ። በትዳር አይነት ዛሬ ዘበኛው የተፈለፈለውን በቆሎ በእጁ እንደያዘ ስለቆዩበት ማፏጨት ጀመረ። ፉጨቱ የተለመደ ነው። ቶሎ ካልወጡ ፉጨት ያሰማል። በፉጨት ፊሽካ ተነፍቶ ቁርስ ደርሷል ይላል። ደንበኞች ወደ ባንኩ ከመግባታቸው በፊት የቁርስ ስነ ስርዓት ይከናወናል። ከዚያም ዘበኞቹም ትኩረታቸውን ወደ ጥበቃው ላይ ያደርጋሉ። እርግቦቹ ዛሬ ከማረፊያቸው ቢወጡም ወደ መሬት አልወረዱም። አንዳንዴ ዝናብ ከሆነ እዚያው ተደርድረው ይቆያሉ። አሁን ግን ዝናብ የለም። ዘበኛው አሁንም ቶሎ ቶሎ ውረዱ አይነት አፏጨር። በዚህ መሃል አንደኛው ጥበቃ ወደ ሽንት ቤት ሄደ። ሌላኛው ዘበኛ እጁ ላይ ያለውን ጥሬ እንደያዘ ሌላ ሰው ብቅ አለበት። እንዴት አደርክ ወንድሜ አለ። አቤት። ተገኘልኝ እንዴ? ምኑ? እቃው። የምን እቃ? ዛሬም ልታመላልሱኝ ነው? የምትለው አልገባኝም። ጥቅል እቃ አስቀምጬ ረስቼ እቼ ነበር። የት? እዚሁ ጥበቃ ጋር። መቼ? ትላንት። ምንድን ነው? ሽጉጥ። ጥቅል እቃ ነው አላልክም እንዴ? እኮ በኪስ ወረቀት ተጠቅልሎ የታሸገ ነው እና ሽጉጥ አይገባም ብሎ ጥበቃው አስቀምጣለኝ። አልወሰድከውም? ረስቼው ሲሄድ እሱም አላስታወሰኝም። ተቀያሪው ጥበቃ ለእኔም አልነገረኝም። ውስጥ ፈልገዋ? ምንም የለም። እና ተቀያሪዎቹ ሲመጡ በኋላ ጠይቃለሁ። እንግዲያውስ ንገራቸው፣ ተመልሼ እመጣለሁ። አደራህን። እሺ። ዘበኛው ግራ ተጋባ። እንኳን ሽጉጥ ይቅርና ትንሽም ነገር ቢሆን ተቀያሪዎቹ ይነግሩታል። ሌላ ዕቃም ቢሆን ባለቤቱ ካልመጣ ቢሮ ይሰጥና የጠፋ ዕቃ በሚቀመጥበት ስፍራ ላይ ያኖሩታል። ይህ ሰው ሽጉጥ አስቀምጦ እንዴት ሊረሳ ይችላል? ቅድም አንዱ የባንክ ደብተር ጠፋብኝ አለ። ብዙም ሳይቆይ ሌላው ሽጉጥ እንደጠፋበት ይናገራል። እውነታቸውን ነው ወይስ እየቀለዱ ነው እያለ ጠመንጃውን ካስደገፈበት አንስቶ በእጁ የያዘውን ጥራጥሬ አስተለተለ። እርግቦቹ አሁንም አልወረዱም። ባይወርድም ሊበትንላቸው ተዘጋጀ። ነገር ግን ሐሳቡን ከግብ ከማድረሱ በፊት ተቀደመ። ወደ እርግቦቹ አይቶ ዞር ሲል መሳሪያ ተደግኖበታል። ሰውየውን መለየት አልቻለም። ፊቱን በጨርቅ ሸፍኗል። ዘበኛው መሳሪያውን ለማቀባበል ቀርቶ ለማውረድ እድልም አላገኘም። ከቅድም ጀምሮ እንደተዘናጋ አይተውታል። አፋኞቹ ገና እንደገቡ ማጅራቱን ብለው ተቀደሉትና ተፈና አደረጉት። የኳስ ተጫዋችነታቸውን ጉልበት በመጠቀም እየጎተቱ ቶሎ ብለው ሰዋራ ቦታ አስቀመጡት። አጭር ደቂቃ አካባቢውን ተቆጣጠሩት። ያባ የሻሸመኔን ባንክ ለመዝራፍ ያወጣው እቅድ ወደ ተግባር ተቀይሮ እውን ሊሆን ነው። ይህም የባንኩን ኦፕሬሽን ለማካሄድ 5 ሰዎች ናቸው የተመረጡት። 2 ሰው ዘበኞቹን አፍነው ቦታውን ሲቆጣጠሩ፣ 3 ደግሞ ባንኩ ውስጥ ገብተው ገንዘቡን ያወጣሉ። ባኞቹ ዘበኛውን ገቢ አድርገው በሩን ከተቆጣጠሩ በኋላ ገንዘቡን ለሚያወጡ 3ቱ ምልክት ሰጧቸው። እነማን እንደሆኑ ባያውቁም ምልክቱን የሚጠብቁ ሰዎች ስላሉ እንደሚገቡ ይገመታል። በር ላይ ያሉት አፋኞች ስንት ሰዎች ገንዘቡን ለማውጣት እንደሚመጡ ያውቃሉ። 3ቱ ሰዎች ምልክት እንዳዩ ያጥሩ በር ላይ ሲደርሱ ፊታቸው ላይ ማስክ አደረጉና ቶሎ ብለው ተጠጉ። በሩን ዘልቀው ገቡ። 4ኛው ሰው ከአንድ ደቂቃ በኋላ ወደ ባንኩ ለመግባት ተጠጋ። ሴት ናት። በሩ ላይ ያለው ጥበቃ ተብዬ የት ነው አላት። ምን እያልክ ነው? የት ነው አልኩሽ? ውስጥ ነው። ስራ የለም። እንዴ? ዛሬ እኮ አይሰሩም። ገንዘብ ላወጣ ነው። ገንዘብ የለም። ለምን? ቆጠራ ነው። ትላንት መጥቼ ነበር፣ ምንም አልተነገረኝም። አሁን ነገርኩሽ። አስቸኳይ። ሴትዮዋ ግራ ቢገባትም በሩ ዝግ ስለሆነ ተመለሰች። እሷ ብዙም ሳትርቅ አንድ ሰው ብቅ አለ። ወጣት ነው። እንዲከፍትለት ጠየቀው። ታጣቂው የት ነው አለ። ውስጥ። አይቻልም። ምን ማለት ነው? መግባት ክልክል ነው። ሰራተኛ እኮ ነኝ። አውቃለሁ፣ ግን ዛሬ ስራ የለም። ምን አልክ? አስቸኳይ ቆጠራ ላይ ናቸው። በኋላ ና። ታስቀጣኛለህ። እባክህ ልግባ። አይቻልም። ካስገባሁህ እኔን ታስወቅሰኛለህ። ቀሪ ብደረግ ተጠያቂ ነው። ሌላ ጊዜ እዚህ የሚቆሙት ዘበኞች በዛ ያሉ ቢሆንም ሲቀያየሩ ያውቃቸዋል። ይሄ በቅርብ የተቀጠረ አዲስ ዘበኛ ይሆናል ብሎ አሰበ። ሴቷ ለልጁ ከተከፈተለት ለመግባት ፈልጋ ነበር። ቆማ እያየችው እሱ በመከልከሉ ሲመለስ እያናገረችው ሄዱ። ሁለቱም በጉዳዩ የተገረሙ ይመስላሉ። ከባንኩ ገንዘቡን የሚያወጡት 3ቱ ባለጭንብሎች በፍጥነት ወደ ውስጥ ገብተዋል። የተሰጣቸው 5 ደቂቃ ነው። ጊዜ ሳያባክኑ ሰዓቱን በአግባቡ መጠቀም አለባቸው። በሩ ላይ ያሉት ታጣቂዎች አንድ ጥርጣሬ አላቸው። ወደ ባንኩ ሲገቡ በሩ ላይ 2 ዘበኞች እንደሚቆሙ ነው የተነገራቸው። አንዱ መሳሪያ ይዛል፣ ሌላኛው ባዶ እጁን ሆኖ ወደ ባንክ የሚመጡ ደንበኞችን የሚፈትሽ ነው። ሆኖም በር ላይ ያገኙት አንድ ዘበኛ ነው። ምናልባት መረጃውን የሰጣቸው ሰው የዘበኞቹን ቁጥር አሳስቶ ነግሯቸው ይሆናል። አለበለዚያ ቅዳሜ ስለሆነ አንድ ዘበኛ ብቻ ሊመደብ ይችላል። ለማንኛውም አካባቢውን በቁጥጥር ስር አድርገው ስራው ተጀምሯል። የባንኩ መጸዳጃ ቤት የሚገኘው ከጀርባ ባለው ቦታ አጥሩ ጥግ ነው። ጊዜው የነሐሴ መጨረሻ በመሆኑ ሳሩ አድጎ ግቢውን አጥለቅልቆታል። በተለይ የስንደዶው ሳር ከሰው ቁመት እኩል ሊሆን ምንም አልቀረውም። ከሽንት ቤቱ የወጣው አንደኛው ዘበኛ በርቀት ወደ ዋናው በር እየተመለከተ ነው። ያየውን ማመን አልቻለም። ጓደኛው በትግል ላይ ነው። የሆኑ ሰዎች መጥተው ሲጥሉ ታየ። መሳሪያ ይዘዋል። ቦታውን እንደተቆጣጠሩት ተረስቷል። ዘራፊዎች እንደሆኑ አልጠፋውም። ሁለተኛው ዘበኛ በአጋጣሚ ወደ ሽንት ቤት እንደሄደ ነው አፋኞቹ የገቡት። ለጥቂት ነው የቀደማቸው። ወደ መጸዳጃ ቤት ባሄድ ኖሮ እሱም የጓደኛው ጣ ይደርሰው ነበር። የኦፕሬሽኑ ትልቁና ዋነኛው ክስተት ይሄ ነበር። አሁን የተመለከተው ነገር የቀልድ እንዳልሆነ ተገንዝቧል። ዘበኛው ጠለፋውን እንዳየ ወደዚያ ሄዶ ጓደኛውን ማስጣል ነበረበት። ሆኖም ይህን ማድረግ አልፈለገም። በያዙት መሳሪያ ይማርኩትና እሱንም ገቢ ያደርጉታል። ዝርፊያ እየተካሄደ እንደሆነ አውቋል። ምን ማድረግ እንዳለበት በፍጥነት አሰበ። ወዲያውኑ ጊዜ ሳያጠፋ ከፍ ብሎ ባደገው ሳር ውስጥ ጎንበስ ብሎ ተሽለኮለከና አመለጠ። ባንኩ ውስጥ በፍጥነት የገቡት 3ቱ ባለጭንብሎች በተሰጣቸው 5 ደቂቃ ጨርሰው መውጣት አለባቸው። ይህን ለማድረግ መፍጠን ይኖርባቸዋል። ባንኩ ውስጥ ከሚሰሩት የኢሃፓ አባላት ስለ ገንዘቡ ብዛት፣ የት እንደተቀመጠ፣ በምን ያህል እስር እንደታሸገ፣ የካዝናው ቁልፍ ማጋ እንዳለ
አዳራሹ የት እንደሚገኝ ያውቃል። ማስረጃውን በሙሉ ስላገኙ በፍጥነት ማስተናወን አለባቸው። ወደ ውስጥ እንደገቡ መሳሪያቸውን አወጡ። እያቀባበሉና እያንካኩ እጅ ወደ ላይ እጅ ወደ ላይ እንዳትበላሹ እንዳትነቃነቁ እያሉ አንባረቁ። ወዲያውኑ ሁሉንም አገቱና ወደ ተነጋራቸው ክፍል ውስጥ በፍጥነት እንዲገቡ ነገሯቸው። ሶስት ሰዎች ማስክ ስላደረጉ ማንነታቸው አይለይም። እርስ በርስም አይተዋወቁም፣ ለማወቅም አይሞክሩም። ምን ማድረግ እንዳለባቸው ስለተነገራቸው የተሰጣቸውን ስራ አከናውነው በኃላፊነታቸው መወጣት ብቻ ነው። በሁለት ደቂቃ ውስጥ እገታው ማለቅ አለበት። በቀሪው ሶስት ደቂቃ ገንዘቡን ይዘው ውልቅ ማለት አለባቸው። እዚያ ውስጥ የገቡት ደንበኞች ግራ ተጋቡ። እንዲህ አይነቱን ነገር በሲኒማ ቤት አይተው ሊሆን ይችላል። እዚህ ቦታ ግን ይሄ ነገር ይፈጸማል ብለው አልገመቱም። አሁን የተሰጣቸው ትዕዛዝ በፍጥነት መፈጸም አለባቸው። የታዘዙትን ካላደረጉ መጥፎ ነገር እንደሚከሰት አልጠፋቸውም። እነዚህ ጭምብለኞች እየቀለዱ አይደለም። ከባንኩ ደንበኞች አንዱ በጧት ካስቀመጠው ገንዘብ ላይ ትንሽ ያወጣና ወደ ሃሌሎ ገበያ ሄዶ ቀለብ ይሸምታል። ሰውየው ወራቄ ዋርዴሎ ነው። በማዘዣ ላይ የብሩን መጠን ከጻፈ በኋላ ለባንከኛው ሰጥቶ ገንዘቡን እየጠበቀ ነው። እግረ መንገዱንም ከባንኩ ሰራተኛ ጋር እያወራ ነው። ገንዘቡን ቶሎ ያልሰጠው የጀመረውን ወሬ እስኪጨርስለት ነው። ብሩን ተቀብሎ ቢሆን ኖሮ ወደ ውጭ ይወጣና ከጥበቃዎች ጋር ትንሽ አውርቶ ቶሎ ወደ ገበያ ይዘልቃል። ወራቄ ከባንከኛው ጋር እያወራ ጭምብለኞቹ ወደ ውስጥ ገብተው እጅ ወደ ላይ ሲሉ ግራ ተጋባ። ወራቄ ደንበኛ ብቻ አይደለም፣ የባንኩ የጥበቃ ሰራተኛም ነው። ዛሬ ተረኛ አልነበረም። በጠዋት ከቤቱ መጥቶ ገንዘብ በማውጣት ወደ ጉዳዩ ሊሄድ ነው፣ ግን ታገተ። ባለጭምብሎቹ ታጋቾቹን ወደ አንድ ክፍል አስገብተው ቆለፉና የምዕራፍ አንድ ስራቸውን ጨረሱ። ወደ ዋናው ጉዳይ ለመግባት ገንዘብ ወዳለበት ክፍል መግባት ጀመሩ። ታገቷቸው ሰዎቹ ስራ አስኪያጁና ካሸሩን ለይተው ይዘው መጡ። ቁልፉ እነሱ ጋር በመሆኑ ገንዘቡን ቶሎ በእጃቸው ማስገባት ይጠበቅባቸዋል። ከሶስቱ ሰዎች አንዱ ስራ አስኪያጁን ሌላ ከተማ ያውቀዋል። በጣም ነው የሚያከብራቸው፣ የአባቱ ጓደኛ ናቸው። ባንክ እንደሚሰሩ እንጂ በምን ኃላፊነት ላይ እንዳሉ አያውቅም። ባገኙት ቁጥር ለአክብሮት በሁለት እጁ ነው የሚጨብጣቸው። ተምሮ ጎበዝ ሰራተኛ እንዲሆንና ሀገሩን እንዲያገለግል ይነግሩታል፣ ይመክሩታል። አሁን ግን ለድርጅቱ ስራ ነው ቅድሚያ መስጠት ያለበት። አግቶ እየነዳቸው ወደ ካዝናው ሲያመጣቸው ስለ ክብር፣ ስለ ትህትና ጉዳይ ዛሬ ቦታ እንደሌለው ያውቀዋል። ባለጭምብሎቹ ካሸሩን ጎትተው አስጠጉና ክፈት አሉት። አልከፍትም። ብትተባበር ይሻላል። አይሆንም። አልከፍትም። ያስጠይቀኛል። ማንም አይጠይቅህም። ከከፈትኩ ይገሉኛል። ካልከፈትክ ደግሞ እኛ እንገልሃለን። አንደኛው ባለጭምብል መሳሪያውን አቀባበለ። ትከፍታለህ አትከፍትም ብሎ ግንባሩ ላይ ደገነበት።
ወደ ባንክ ቤቱ የገባው ወጣት ገንዘብ ደርሶለት እንደሆነ ለማጣራት በድጋሚ ዛሬ መጥቷል። ሰሞኑን እየተመላለሰ አልደረሰም እያሉት ነው። ዕለቱ አርብ ነሐሴ 27 ቀን ነው። አንድ ትልቅ መኪና ግቢው ውስጥ ቆሟል። ወጣቱ መኪናውን እንደ ነገሩ አየውና ወደ ውስጥ ገባ። ከመስታወቱ ጀርባ ወዳለው ባንከኛ ጠጋ አለና ገንዘብ ተልኮልኝ ነበር አለ። ከየት? ከአዲስ አበባ። ላኪ ማን ይሰኛል? ነገረው። ወረቀቶቹን እያገላበጠ ካየ በኋላ አልደረሰም አለው። ወጣቱ ምን አይነት ቀርፋፋ ባንክ ነው እያለ ተበሳጨ። ምናልባት እስከ ከሰዓት ይደርስ ይሆን ብሎ ጠየቀው። እንዲጠብቅ ነገረው። ወጣቱ የሚፈልገው ይሄን ነበር። ለመጠበቅ ተስማማ። ማንም ሰው ገንዘብ አላከለትም፣ ደግሞም አይልክለትም። እሱ እዚህ ግቢ የሚመላለሰው መረጃ ፍለጋ ነው።
እዚህ ግብ የደረሰው መኪና ገንዘብ ሊያስገባ ሳይሆን ገንዘብ ጭኖ ወደ አዲስ አበባ ሊሄድ ነው። እዚህ ባንክ 4 ሚሊዮን ብር እንዳለ ውስጥ ከሚሰሩት የኢሃፓ ሰዎች ተነግሯቸዋል። ይሄ መኪና የተወሰነውን አሁን ቀነሰ። ወጣቱ ስህተት እንደተሰራ አውቋል። ይህ ባንክ መዘረፍ የነበረበት ባለፈው ቅዳሜ ነው። ወደ ሳምንት መዛወሩ ትክክል አይደለም። አሁን ያለው አማራጭ ነገ ያለውን ብር መዝረፍ መሆኑን አመነበት። ከነገ ማለት የለበትም። ጓደኛው ሲታገት ያየው ሌላኛው ዘበኛ ተሽለኩልኮ በሽንት ቤቱ ጀርባ ባለው አጥሩ ዘለለ። እዚያ ጋር ሽፋን ለመስጠትና አካባቢውን እንዲቆጣጠር የተመደበው ሰው ዘበኛው ሲያመልጥ አላየውም። የዚህ ሰው ሥራ ከውጭ ሆኖ ውስጥ ያለውን እንቅስቃሴ መከታተል ነው። ግን አላደረገም ወይም ልብ አላለም። ይሄ ደግሞ ሁለተኛው ስህተት ነው። ዘበኛው ሳይታይ ባጥር ዘሎ ወደ ግራ ታጥፎ በሰሜን አቅጣጫ በሁለተኛው መንገድ መጓዝ ጀመረ። ከበቀለ ሞላ ጀርባ ወደሚገኘው የ04 ቀበሌ ጽህፈት ቤት ገባ። ፊቱ ላይ ጥፊያና ጭንቀት ይታይበታል። የቀበሌው ሰዎች ምንድነው አሉት። ባንክ ምን ሆነ? ተዘረፈ እና ድረሱ። ማን ነው ዘራፊው? አላውቅም፣ ግን መሳሪያ ይዘዋል። ቀበሌው ግን ይሄን ለማስቆም የሚያስችል ምንም መሳሪያና የሰው ኃይል እንደሌላቸው ነገሩት። ወዲያውኑ ወደ ፖሊስ ጣቢያ ደወሉና ጉዳዩን ነገሯቸው። ፖሊስም ተጨማሪ እርዳታ እንዲደረግላቸው ወደ ጦር ካምፕ ደውለው በአስቸኳይ ድረሱ አሏቸው። ፓራኮማንዶ ወታደሮች ወደ ባንኩ እስኪደርሱ ፖሊሶቹ ቶሎ ቦታው ላይ እንዲገኙ ነገሯቸው። ፖሊሶች በፍጥነት መሳሪያቸውን ይዘው መንቀሳቀስ ጀመሩ። ወሬው በፍጥነት ተራባ። ካድሬዎቹም ሰሙ። አብዮት ጥበቃዎቹ አስቸኳይ ትዕዛዝ ደረሳቸው። ዘረፋው የተካሄደው በኢሃፓ እንደሆነ ስለገመቱ በዋናው መንገድ መሳሪያ ይዘው መጥተዋል። ባንኩ ውስጥ የገቡት ሰዎች ምን እየሰሩ ነው? የወታደር ጂፕ መኪና በፍጥነት እየሮጠ መጥቶ ከመንገዱ ባሻገር በፊት ለፊት ቆመ። ሹፌሩ ባለማዕረግ ወታደር ነው። መሳሪያ በጎኑ ሻጥ አድርጓል። መኪናው ከቆመበት 10 ሜትር ራቅ ብሎ አንድ ወጣት ቆሟል። ቦርሳ በእጁ ይዟል። ወደ ሐዋሳ ለመሄድ ትራንስፖርት የሚጠብቅ ነው የሚመስለው። መኪና ጠባቂ ቢሆን ግን ሉንቺና ወደሚመጣበት አቅጣጫ መመልከት ነበረበት። እሱ ግን ባንኩ ግቢ ውስጥ የሚደረገውን ትርኢት የሚያይ ይመስላል። ወታደሩ መንገዱን ተሻገረና ወደ ባንኩ ዋናው በር ተጠጋ። በሩ በመዘጋቱ ውስጥ ያለውን ዘበኛ ተብዬ በማናገር ላይ ነው። ዛሬ ባንኩ አይሰራም እንዴ? አለ። አዎ። ምን ነው? ቆጠራ ላይ ነው። ቀኑን ሙሉ? አይደለም። ይከፍታሉ? አዎ። መቼ? ከሰላሳ ደቂቃ በኋላ። በእርግጠኝነት በሰላሳ ደቂቃ ይከፍታሉ? ላይጨርሱ ስለሚችሉ ከአንድ ሰዓት በኋላ ብትመጣ ጥሩ ነው። ስራ አስኪያጁን አሁን ማነጋገር ስለምፈልግ ልገባ እችላለሁ? አይቻልም። ለምን? እሳቸውም አስቸኳይ ስራ ላይ ናቸው። ከዘበኛው በጎን በኩል ትንሽ ራቅ ብሎ ተከድሎ የሚጠብቀው ሌላው ታጣቂ መሳሪያውን አቀባብሎ ጣቱን ምላጩ ላይ አድርጎ ቀጣይ ነገር እየጠበቀ ነው። ወታደሩ የተለየ እንቅስቃሴ ካደረገ ከፍተው ያስገቡትና አፈና ሊጀምሩ ተዘጋጁ። ትንሽ ልጠብቃ ብሎ ወታደሩ ወደ መኪናው ተመለሰ። ጅብ ውስጥ ገባና ቁጭ አለ። ሊጠብቅ ወስኗል ማለት ነው። ከጥቂት ደቂቃ በኋላ ውስጥ የገቡት ሶስቱ አባላት ገንዘቡን ይዘው ይወጣሉ። የወታደሩ በዚህ ስፍራ መቆም እጅግ አደገኛ ነው። ስለዚህ አንድ ነገር ማድረግ አለባቸው። የዚህ ወታደር በአሁኑ ሰዓት እዚህ መገኘት ግራ አጋብቷቸዋል። ነገሩን አውቆ ለመሰለልና አካባቢውን ሊያጠና ከመጣ ጥሩ አይደለም። መንገዱ ዳር ቦርሳ ይዞ የቆመው ሰው ወታደሩ የተለየ እንቅስቃሴ ካደረገ ከሻንጣው ውስጥ ያለውን መሳሪያ አውጥቶ እዚያው ሊደፋው ተዘጋጅቷል። ዘበኛው መኪና እዚህ ጋር ማቆም እንደሌለበት በመልከት ስለነገረው ወታደሩ እየነዳ ተጓዘ። ጥቂት ቆይቶ ሊመለስ የተዘጋጀ ይመስላል። ዘበኞቹ የወታደሩን ጉዳይ ቢገላገሉም ሌላ ነገር ቀጥሎ ተከሰተ። አንዲት ሴት ከውስጥ በጓሮ በኩል ብቃለች። ቀደፍ ያለች ነው። ነጠላ አድርጋለች። ከፍ ያለ ዘንቢል ነገር ይዛለች። ዘንቢሉን በነጠላዋ ሸፈን አድርጋ ወደ ዘበኞቹ እየተራመደች ነው። ዘንቢሉን ስለሸፈነች የሆነ ጥቃት ለማድረስ የመጣች እንደሆነች ገምተው ነቃሉ። ዘበኞቹ ግራ ተጋቡ። ስለዚህ ሴት ምንም መረጃ አልነበራቸውም፣ ደግሞም ዘንቢል መያዟ አልተመቻቸውም። የእነርሱ ጓደኞች ዛሬ ከተማ ውስጥ በተለያየ ቦታ በዘንቢል በማዳበሪያና በቦርሳ መሳሪያ ደብቀው በመያዝ ለእርምጃ ዝግጁ እንደሆኑ ያውቃሉ። ስለዚህ የልጅቷን ዘንቢል ተጠራጠሩ። ግቢው ውስጥ በስተደቡብ አቅጣጫ የስራ አስኪያጁ መኖሪያ ቤት ይገኛል። የቤት ሰራተኞቹ በጓሮ በር ይጠቀማሉ። ወደ ገበያና ከዋናው መንገድ ጋር የተያያዘ ጉዳይ ሲኖራቸው በፊት ለፊት በር ይጠቀማሉ። ይህችን ሴት የግቢው የቤት ሰራተኛ ናት። ወደ ሀሌሉ ገበያ ለመሄድ ፈረስ ጋሪ ለመጠቀም እየወጣች ነው። ወደ ዘበኛው ተጠጋች። በሩ ዝግ ስለሆነ ግራ ተጋባች። የዚች ልጅ ጉዳይ በጥንቃቄ መያዝ አለበት። ዘበኛው ሲታገት አይታ ቢሆንስ? ይሄ ከሆነ ደግሞ የሆነ ነገር ስለምትጠረጥር ወደ ውጭ ወጥታ መረጃ በማቀበል ነገሩን ልታፈርስ ትችላለች። ወደ ዘበኛው ለመጠጋት 10 ሜትር ያህል ቀራታል። ገና ራቅ ብላ እየተጠጋች ስትመጣ ወዴት ነው አላት። ወደ ገበያ አለችው። ገበያ ይሁን አይሁን ማረጋገጥ አልቻለም። ተመለሽ ሊላት ፈለገ። ይሄ ደግሞ ጥርጣሬ ላይ ሊጥላቸው ይችላል። ነገሩ አስቸጋሪ ሆነባቸው። ወደ ውስጥ እንድትመለስ ቢያደርጋት ቤት ገብታ ስልክ ልደውል ትችላለች። መውጣቷን ደግሞ አልወደደውም። ቶሎ ብላ ውጭ ላለ ሰው መረጃ ብታቀብል የአካባቢው ሰውና አብዮት ጥበቃዎች ተንጋግተው ቢመጡ ነገሩ አለቀለት። ይህች ሴት ትልቅ እንቅፋት እንደምትሆንባቸው አሰቡ። አንደኛው ስትጠጋው ለማፈንና እዚሁ ሊያስቀራት ፈለገ። ሆኖም ስትታገል ብትጮህና መንገደኛ ሊመለከትና ትኩረቱን ባንኩ ላይ ሊያደርግ ይችላል። ደግሞም ወታደሩ ገና መኪናውን አንቀሳቅሶ አልሄደም። ይህን እንዳሰቡ ልጅቷ እየቀረበች ሳለ ፈጥና ወደ ተዘጋው በር ተጠጋች። በቃ መሄዷ ነው። በሩ ከዋናው አስፋልት 15 ሜትር ያህል የሚርቅ ስለሆነ አጥሩ ዘርዘር ስላለ ግቢ ውስጥ ያለው ሁሉም ነገር ፍንትው ብሎ ይታያል። እሷን ለማፈን አስቸጋሪ ነው። እንድትሄድ ማድረግ አለበት። ውስጥ ያሉት ዘራፊዎች መውጫ ሰዓታቸው ስለደረሰ አካባቢውን ማጽዳት ይኖርበታል። በሩ ተከፍቶ እንደወጣች ቶሎ አልሄደችም። ከውጭ ቆማ የሉም እንዴ አለች። ማ? ሌሎቹ? ዛሬ ተረኛ አይደሉም? ሁሉም? አዎ፣ እኛ አዲስ ነን። መቼ? ትናንት ነው የተቀጠርነው። በሩ ለምን ተዘጋ? ቆጠራ ላይ ናቸው። ነው እንዴ? አዎ። ሰራተኛዋ በሩን አልፋ ሄደች። ከመንገዱ ዳር ውጭ ለቆመው ሰው ተከታተላት አይነት ምልክት ሰጠው። ምናልባት የታገተውን ዘበኛ አይታ በዘዴ ወጥታ በቅርብ ያሉ ጥበቃዎችን ልትጠራና ነገሩን ልታበላሽ ትችላለች ብሎ አሰበ። የዚህ ልጅ ነገር ግራ አጋባቸው። ዘበኛ ተብየው መልቀቅ አልነበረበትም። ውጭ ያለው ሰው ሳታየው የት እንደምትሄድ መከታተል እንዳለበት አመነ። መንገድ ዳር ያለው ሰው ቦታውን ከለቀቀ ደግሞ ውስጥ ያሉት ሲወጡ ሽፋን የሚሰጣቸው ሰው ስለማይኖር ችግር እንደሚኖር ገመተ። ስለዚህ የልጅቷን ነገር መተው እንዳለበት ወሰነ። እነዚህ ነገሮች ሁሉ 5 ደቂቃ ባልሞላ ጊዜ ውስጥ የተከሰቱ ነበሩ። ሰራተኛዋና ወታደሩ በተቀራራቢ ደቂቃ ነበር የመጡት። እስካሁን አስቸጋሪ ነገር አልታየም። ወታደሩ ተመልሶ ከመጣ ነገሮችን ተስተዋል ማለት ነው። ሌታዎች በዚህ ከቀጠሉ ስራዎች ሊበላሹ ይችላሉ። ውስጥ የገቡት ሰዎች ቶሎ ሊወጡ አልቻሉም። ከፍ ያለ ድምጽ ከሰሙ ውስጥ ችግር ስላለ ጥበቃ ላይ ከቆሙት አንዱ ቶሎ ገብቶ ድጋፍ ይሰጣል። የመጀመሪያ ስራው በጠረጠረው ሰው ላይ እርምጃ መውሰድ ነው። እንደ ጠረጠረው ድምጽ ሰማ፣ ፈጥኖ ወደ ውስጥ ገባ። ካዝናውን በመክፈትና ባለመክፈት በተፈጠረው ጭቅጭቅ የቁጣ ድምጽ ተሰምቶ ነው። ውስጥ የገባው ዘበኛ ተብዬ ለጓደኞቹ ፍጠኑ እንጂ አለ። አልከፍትም አለ። ማን ካሸሩ? የሆነ ቦታ መታዋ። ዘበኛው ነገሮችን በመሳሪያ መፍትሄ የሚሰጥ ነው። በመቆየታቸው ተናዷል፣ ደግሞም ተቆነጥነጧል። ወዲያውኑ ፈጥኖ ወጣና በሩን ሲመለከት ወታደሩ ተመልሶ መጥቷል። ይሄ ሰውዬ ጠርጥሯል ማለት ነው። ውስጥ አስገብተው ሊያፍኑት ፈለጉ። ስራቸውን ሊያበላሽ ነው። ሁለት ደቂቃ ባልሞላ ጊዜ ውስጥ እንዴት ተመልሶ ሊመጣ ቻለ? በሩ ጋር ተጠግቶ ለአስቸኳይ ጉዳይ ፈልጌው ነበር አለ። ማንን? ስራ አስኪያጁን። ነገርንህ እኮ። እንዴት? አሁን አይቻልም። ስልክ ልደውልለት? ትችላለህ። እዚህ አካባቢ ስልክ አለ? ወደ ከተማ ውጣ። መኪናውን በስተሰሜን 100 ሜትር ያህል አቁሞ ነበር የመጣው። በር ላይ ያሉት ስጋት አደረባቸው። ወታደሩን ሸኙት። ከዚህ በኋላ ነገሮች ጥሩ አይመጡም ብለው ገመቱ። ቶሎ ከዚህ ቦታ መልቀቅ አለባቸው። ውስጥ የገቡት በጣም ዘገዩ። የተሰጣቸው 5 ደቂቃ ሲሆን አሁን 8 ደቂቃ ሊጠጋ ነው። በር ላይ ያሉት ዘበኞች በ5 ደቂቃ ጊዜ ውስጥ የገቡት እንደወጡ አካባቢውን ለቀው አንደኛው ወደ ወላይታ መስመር፣ ሌላኛው ወደ ሐዋሳ አቅጣጫ እንዲሄዱ ተነግሯቸዋል። ድንገት የተኩስ ድምጽ ሰሙ። ተኩሱ ርቀት አለው። ይህንን ሲሰሙ በጣም ተደናገጡ። ውስጥ ያሉት ስላልወጡ ነገሩ ትርምስምሱ እንደሚወጣ ገምተዋል። ከባንኩ ውስጥ ቶሎ ወጥተው ገንዘቡን በቅብብል የተፈለገበት ቦታ በፍጥነት ማድረስ አለባቸው። ቅብብሉን ደግሞ በደንብ አጥንተዋል። ግን ቶሎ አልወጡም። ሰራተኛዋ ተመልሳ መጣች። ዕቃ መፍሳቷን ነገረቻቸው። ነገሩን እንዲህ ታስታውሳለች። በፊታቸው ላይ ድንጋጤ ነበር፣ ግን አዲስ ዘበኞች ስለሆኑ ስራው ተደናቅሯቸዋል ብዬ ነው የገመትኩት። አንዳንድ ጊዜ ከገንዘብ ጋር ከሌላ ቦታ የሚመጡ ጥበቃዎች ነበሩ። ከነሱ ጋር የመጡ መሰለኝ። ነገሩ ግራ አጋባኝና ወደ ጉዳዬ ሄድኩ ትላለች። ሰራተኛዋ ተመልሳ ከወጣች በኋላ በጥርጣሬ ትመለከታቸው ነበር። ጠቅላላ ድርጅታችን በዚህ ይጠናቀቃል። ይህንን ዝግጅት ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።